ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዛሬ አስቀድመን በሳምንቱ መጀመሪያ ስለተካሄደው የዲሲ አፍሪካ ፌስቲቫል እነግራችኋለን። ወዲህ የወጣቶች ካፕዌራ ጨዋታ ወዲያ ደግሞ አፍሮ ቤት ሲያጀበው ድንቅ የምዕራብ አፍሪካ ዳንስ ከዚያ ደግሞ የኢትዮጵያዊ አዝማሪ ትዕይንት ይሄ ከሰሞኑ በተደረገው የዲሲ አፍሪካ ፌስቲቫል ላይ ከነበረው አዝናኝ ትርኢት ተቀንጭቦ የተወሰደ ነው። ፌስቲቫሉ ግን ከማዝናናት የተሻገረ ቁም ነገር እንዳለው የነገረን ፌስቲቫሉን ባዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግስቱ ነው።
ዋና ዓላማው የመስከረም ወር እንግዲህ የአፍሪካውያን እሴቶችን በተመለከተ የምናጎላበት ነው። ብዙ አፍሪካውያኖች በተለይ በዋሽንግተን ዲሲ የሚኖሩ የአፍሪካውያን ማህበረሰቦች ባህላቸውን፣ እሴቶቻቸውን እንዲሁም ሌሎች ባህል ስንል እንግዲህ ሙዚቃው ሊሆን ይችላል፣ ስነ ጽሁፉ ሊሆን ይችላል፣ ቲያትሩ ሊሆን ይችላል፣ ሌሎችም ስነ ጽሁፎች የመሳሰሉትን ነገሮች ለህብረተሰቡ የሚያስተላልፉበት ለሌላው ማህበረሰብ በተለይ ደግሞ አሜሪካ ውስጥ ስንኖር ደግሞ አሜሪካ ሁሉን አቀፍ የሆነች አገር ስለሆነች ለአሜሪካውያን ነዋሪዎች ሁሉ ለሁሉም አሜሪካውያን ያሉንም ባህሎች፣ እሴቶቻችንን፣ ቅርሶቻችንን የምናስተዋውቅበት ልዩ አጋጣሚ ነው።
በፌስቲቫሉ በዲሲና አካባቢው የሚኖሩ አፍሪካውያን ላይ አተኩረው ከሚንቀሳቀሱ ተቋማትና የንግድ ቤቶች መካከል የተወሰኑት አገልግሎታቸውና ምርቶቻቸውን አስተዋውቀዋል። ከአህጉር አፍሪካ የመጡ የከተማዋ ነዋሪዎች ሀሳብና ልምዶቻቸውን ተለዋውጠውበታል። ባህል ነክ አጫጭር መግለጫዎችም ተሰምተውበታል። ልጆቻቸውን ይዘው የፌስቲቫሉን አንዳንድ ክንውኖች ሲጎበኙ ካገኟቸው ወላጆች መካከል አንዷ ቲና ዘውዴ ናት። ቲና በምዕራቡ ዓለም ውስጥ ልጆች ከማንነታቸውና ተፈጥሮ ጋር ተቀራርበው እንዲያድጉ ለማድረግ ያለውን ፈተና ከልምድ ታውቀዋለች።
ላይክ ልጆች ሪሊ በጣም 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 ከሚገባው በላይ ማንነታቸው ተጎድተዋል። እኔ በራሴ አገላለጽ ሰርቫይር ሰርቫይቪንግ ነው እንግዲህ ብዬ ልገልጸው እንጂ ግን እየኖሩ ነው ለማለት እስከማልችልበት ደረጃ ነው የደረስኩት። እና ለምሳሌ ላይክ ከናቹራል ጋር ከኔቸር ጋር ኮኔክትድ አይደሉም። ኤቭሪቲንግ በቃ ላይክ ኤቭሪቲንግ ኦል ሰርቪስ አውትሶርስ ነው። ስታርቲንግ ፍሮም ቢፎር ኬር አፍተር ኬር ላይክ ሎንግ አወር ስኩል ላይክ ፓረንት ዊ አር ጀስት ላይክ አ ፋልስ ፋሲሊቴተር ብዬ ነው ራሴ የምቆጥረው። በዛ መካከል ትራንዚሽን ከአፍተር ሎንግ አወር ቢፎር ኬር ኦል ዴይ ሎንግ ትምህርት ቤት ናቸው። ከአፍተር ኬር ደግሞ ከልጆች ጋር ነው። ካልቸር አንተ ዩ አር አብሰንት ሌላ ሰው ካልቸርህን ያቀብልልሃል። እና እኔ ኖቲስ ያልኩት የተማርኩት ነገር ማለት ነው። እና ያ አንተም እንደምትረዳው እኛ ጋር ሜንታል ሄልት ኢሹ ብዙ የለም አይደለም። ወደ አፍሪካ ላይክ እዚህ የሁሉ ስፔሻሊስት የሁሉ ቴራፒ እንትን እያለ ላይክ ፍሮም ደ ሩት ከሩቱ ጀምሮ ያንን ነገር ቢያገኙ ኑሮ የሁሉ ክራይሲስ እና ቴራፒ እንትን እና አያስፈልግም ነበረ።
እንዲህ ያለው መድረክ ታዳጊዎች ከባህልና ማንነት መሰረታቸው ጋር እንዲቀራረቡ በማድረግ ረገድ ያለውን ፋይዳ ቲና አንስታለች።
ልጆቻችን የሰባት ዓመት ልጅ አለኝ። በጣም ካልቸራል የሆነ ነገር ላይክ ኤክስፖዠር በጣም ያስፈልግ ነበረ። እንደዚህ አይነት ፕሮግራም ብዙ ጊዜ ቢኖር በጣም ደስ ይላል። ስፔሻሊ ለትናንሽ ልጆቻችን
ባህሉና ስለማንነታቸው
ለማንነታቸው ጋር ኮኔክትድ እንዲሆኑ ስትነግራቸውና ኤክስፖዠር ኖሯቸው ሲያዩት አንድ አይነት አይደለም መቼም።
ቲና ፌስቲቫሉ ተጨማሪ ወላጆችና ልጆችን የሚያሳትፉ ክንውኖችን በማካተት ከአሁኑ የበለጠ ማደግ እንዳለበትም መክራለች። አቶ ዮናስ ዘውዴ በእንግድነት ወደ ዩናይትድ ስቴትስ ከሰሞኑ ብቅ ያለ የፌስቲቫሉ ሌላ ታዳሚ ነው። ከእህቱና ከእህቱ ልጅ ጋር ሆኖ ትዕይንቶችን ሲቃኝ ያገኙት አቶ ዮናስ ባህልና ማንነት በልጆች አስተዳደግ ውስጥ ያለውን ጠቀሜታ ዘርዝረው ከዚህ አንጻር የመሰል ፌስቲቫሎችን እርባና እንዲህ ያውሳል።
አዎ፣ አንዱ ትልቁ ነገር እንግዲህ ያው የሰው ልጅ ሁሉ ጊዜ የራሱን ባህል፣ የራሱን ማንነት፣ የራሱን የመጣበትን ማህበረሰብ ማወቅ አለበት። አለዛ ያው ዓለማችን በጣም ሰፊ ከመሆኑ የነሳ ያው ልጆች ሊጠፉብህ ይችላሉ እና ራሳቸውን ሳያውቁ ይቀሩና ከየት ተነስተው ከየት ነው የጀመርኩት ወዴት ነው የምደርሰው የሚለውን ዳይሬክሽን ለማግኘት ትንሽ በጣም ከባድ ይሆናል በህይወታቸው። ስለዚህ እኔ በበኩሌ ሁሉ ጊዜም ያው ልጆች እኛ እንዴት ባህላችን ምን እንደሆነ እንዴት እንዳደግን እንዴት እንደመጣን ነገም ደግሞ እነሱ እንዴት ማስቀጠል እንዳለባቸው ባገኘሁት አጋጣሚ ሁሉ አስተምራለሁ። እንደገና ደግሞ አሁን እንደዚህ አይነት ኢንቶች በሚኖሩበት ሰዓት ያንን ነገር ሞር ያበረታታል እና ልጆቹም ሼፕ የሆኑ ይመጣሉ። ስለዚህ ሪሊ እንደዚህ አይነት ነገሮች ማድረግ ለልጆችም ለወላጅም ለሁሉም ትልቅ ጥቅም አለው ብዬ አስባለሁ።
ዋሽንግተን ዲሲ በርከት ያሉ ትውልድ ኢትዮጵያውያን የሚኖሩባት ከተማ ነች። ዲሲ አፍሪካን የመሰሉ ፌስቲቫሎች በሁሉን አቀፍ ዘርፎች ለከተማዋ የእውቀትና የጉልበት መዋጮ ለሚያዋጡት እኒህ ማህበረሰቦች ላቅ ያለ ጠቀሜታ፣ ራስን ማስተዋወቂያም እድል መሆኑን የሚናገረው ፌስቲቫሉን ያዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግስት ነው።
እንደምታውቀው ከናይጄሪያ ቀጥሎ ሁለተኛው የህዝብ ቁጥር ያለንን፣ ይሄ እንግዲህ ከምንም በላይ እንግዲህ ኤርትራውያንም ኢትዮጵያውያንም በተለያየ የስራ መስክ ተሰማርተን እንገኛለን። በንግድ ስራ፣ በሌሎችም ስራዎች ተሰማርተን እንገኛለን። በተለይ እንደምታውቀው ዲሲ አካባቢ ብዙዎቹ የንግድ ስራ እንቅስቃሴዎች የሚካሄድባቸው፣ ብዙዎቹ የሙዚቃ ፌስቲቫሎች፣ ብዙዎቹ ባህላዊ እንቅስቃሴዎች ሆኑና ከምንም በላይ ደግሞ የርዕሰ መዲና ሆና ስለምታገለግል ይህ አጋጣሚ ለኢትዮጵያውያንና ለኤርትራውያን ያለንን ቅርስ ባህላችንን፣ እሴቶቻችንን ለሌላው ማህበረሰብ በሰፊው ልናስተዋውቅበት የምንችለው ትልቁ አጋጣሚ ነው። ትልቁ ከምንም በላይ ለእኛ በጣም ትልቅ እድል ነው። ለምን በዓለም አቀፍ ደረጃ ስናየው እንዲህ ቀዳሚውን ቦታ የምትይዘለች ዋሽንግተን ዲሲ እንግዲህ በኢንታየር አሜሪካን ስናይ እንግዲህ አሜሪካን በትንሹ የምናይበት የምናገኝበት ትልቁ ቦታ ስለሆነ
የዩናይትድ ስቴትስ የህዝብ ቆጠራ መስሪያ ቤት በ2020 የጎርጎሳውያኑ ዓመት በወጣው ሪፖርት የአሜሪካ መናገሻ በሆነችው ከተማ ወደ 690,000 የሚጠጉ ህዝቦች እንደሚኖሩ፣ ከነዚህ መካከል 300,000 ያህሉ ጥቁር ወይንም አፍሪካዊ አሜሪካውያን እንደሆኑ ይጠቁማል። ከማናቸውም የአሜሪካ ከተሞች በተለየ መልኩ ከተማዋ የአፍሪካ ጉዳዮች ቢሮ በማቋቋም የአፍሪካውያንን ጉዳይ እንደምትከታተልም ተሰምተዋል። የዚህ ቢሮ የክንውኖች ኃላፊ የሆነችው ገሊላ ጌታነህ ፌስቲቫሉ የከተማው አስተዳደርና አገልግሎቶች ለነዋሪዎች ለማስተዋወቅ እግረ መንገዱን እንደሚያገለግል ለባልደረባዬ ቴሪካ ወሬ ነግረዋለች።
ይሄ ዝግጅት ሁሉም አፍሪካውያን የዋሽንግተን ዲሲ ከተማ ነዋሪዎች በአንድ ላይ በመሆን ልዩ መሆናቸውን እንዲያከብሩ በማድረጉ ረገድ በእጅጉ መልካም እድል ነው። ከሰኞ እስከ አርብ ባለው ጊዜ ማሳካት ላልቻሉት ጉዳይ ጨምሮ በዋሽንግተን ዲሲ አስተዳደር በኩል የሚሰጡ የተለያዩ የመረጃ ሀብቶችንና አገልግሎቶችን በመግባቢያ ቋንቋቸው ለማግኘትም ይሄ ዝግጅት በእጅጉ መልካም አጋጣሚ ነው።
ዲሲ አፍሪካ ፌስቲቫል የተለያዩ የአፍሪካ ሀገራትን የወከሉ እንግዶችን ጨምሮ በዋሽንግተን ዲሲ ከንቲባ ቢሮ ውስጥ በተለያዩ የዘርፍ ኃላፊነቶች ውስጥ የሚገኙ ባለሥልጣናት ተገኝተውበታል። አጫጭር መልእክቶችም ተላልፈውበታል። ጋቢና መዝናኛ ከአሜሪካ ድምፅ እየተደመጠ ነው። ወደ ቀጣዩ መሰናዳዎችን ከመሻገራችን በፊት የአንድ ወጣት ድምፃዊ ሥራ እናዳምጣለን። የዚህ ድምፃዊ አባት በድምፅ መረዋነታቸው ከሚታወቁት በወጣትነታቸው ካጣናቸው ሙዚቀኞች መካከል አንዱ ነበረ፣ ታምራት ደስታ። ልጁ ዳግም ታምራት ይባላል። የአባቱን ፈለግ በመከተል ለአድማጮች አንድ የሙዚቃ ሥራውን ከሰሞኑ ጀባ ብሏል። በአንድ ወር ውስጥ በዩቲዩብ ገጽ ብቻ ከአንድ ሚሊዮን ሰዎች በላይ አዳምጠውለታል። ይሁን እንዴ የሙዚቃው መጠሪያ ነው። እሱን አዳምጠን እንመለስ።
ያኔ
ጋቢና መዝናኛ ከአሜሪካ ድምፅ እየተደመጠ ነው። ቀጣዩ መሰናዶ ደግሞ ወደ ለንደን ይወስደናል። ኢትዮጵያ የፊልም ሳምንት በዚያ እየተከበረ ነው። በኢትዮጵያ የፊልም ታሪክ ከፍተኛ ስፍራ የተሰጣቸው ስራዎች ለእይታም ቀርበዋል። አስተዋይ መለሰ ቀጣዩ ልኮልናል።
በኢትዮጵያ በ1950ዎቹ የተነሱት የመጀመሪያዎቹ የኢትዮጵያ ፊልም ሰሪዎች ትውልድ ስራዎቻቸው ለእይታ የበቁበት መጠን ውስን ቢሆንም ጉልህ የሆኑ ልብ ወለድና ዘጋቢ ፊልሞችን አውጥተዋል። ከነዚህም መካከል ሙሉ በሙሉ በውጭ ሀገር ባለሙያዎች ተይዞ የነበረውን የኢትዮጵያ ፊልም ስራና ስርጭት ወደ ኢትዮጵያውያን ያሻገረው የሀገር ፊልምና የማስታወቂያ ማህበር የፊልም ድርጅት በ1957 በኢላላ ኢብሳ ተጽፎ ውልደቱ ኢትዮጵያ በሆነው በግሪካዊው ላምብሮስ ጆካሪስ የተዘጋጀውን ሂሩት አባቷ ማን ነው ፊልምን አዘጋጅቶ ለመጀመሪያ ጊዜ ለእይታ አብቅቷል። ምንም እንኳን አብዛኛው የቴክኒክ ቡድን አባላት አውሮፓውያን፣ ከፕሮዳክሽን ስራው በኋላም የነበረው ሂደት በጣሊያን ይሰራ እንጂ በጥቁርና ነጭ ቀለም የተቀረጸው ከአንድ ታዋቂ ዘፋኝ ጋር በፍቅር ወድቃ የህይወት አቅጣጫዋን ለማስተካከል የምትታትርን ወጣት ታሪክ የሚተርከው ፊልም የኢትዮጵያ የመጀመሪያው ፊልም ተብሎ በታሪክ ተመዝግቧል። ይህ ፊልም ለኢትዮጵያ ፊልም ሰሪዎችና ተመልካቾች የፈርቀዳጅነት ሚና ቢኖረውም በተለይ በአሁኑ ዘመን ግን ከእይታ ተሰውሮ ቆይቷል። ከጥቂት ወራት በፊት በዘመኑ ቴክኖሎጂ በመታገዝ የዲጂታላይዜሽን ስራው የተጠናቀቀው ሂሩት አባቷ ማን ነው ለመጀመሪያ ጊዜ ለዓለም አቀፍ ተመልካች ሊቀርብ ጉዞውን ወደ ለንደን አቅንቷል። ከጥቅምት 4 እስከ 6 2015 በለንደን የንግድ አካባቢ በሚገኘው ሪች ሚክስ ሲኒማ በሚዘጋጀው የኢትዮጵያ ፊልም ሳምንት ላይ እንደሚቀርብም ነው ሀበሻ ቪው ቴክኖሎጂና ሚዲያን ከመሰረቱት መካከል አንዷ የሆኑትና የድርጅቱ ኦፕሬሽንስ ዳይሬክተር ትዕግስት ከበደ የነገሩኝ። ዳይሬክተሯ እንደ ሂሩት አባቷ ማን ነው ያሉ ቅርስ የሆኑ ፊልሞችን ወደ ውጪ ሀገር ሲኒማ የማምጣቱ ሂደት እንዴት እንደነበር ሲያስረዱ፣
ሂሩትን ለማምጣት በጣም ጊዜ ፈጅቷል። 2 ወር ተኩል ምናልባት 3 ወርም ሊሆን ይችላል። መጀመሪያ ሄደን ከተነጋገርን በኋላ ሄደን ካየን በኋላ ከዛኛ እንደውም በጣም ቀላል መስሎን ነበር። በቀላሉ ቶሎ እንደሌሎቹ ፊልሞች ተስማምተን ይመጣል ነበረ። እሱ ሳይሆን የግድ በኮሚቴ መታየት ነበረበት። እንዴት ነው የምትሄደው? ጥራቷ እንዴት ነው? ጤናዋ እየተባለ ብዙ ነገር ስለተጠያየቅን ጊዜው እንደሚፈጅ ገብቶናል ማለት ነው። ጥንቃቄ ያስፈለገው ነበር ሂልተን ለማምጣት እንዲቀላል አልነበረም። አሁንም ቢሆን እዚህ መጣ ለንደንስ በመታየት በጣም ደስ ብሎናል።
የኢትዮጵያ የፊልም ሳምንትን ከ2012 ዓመተ ምህረት ጀምሮ በለንደን ማዘጋጀት ተጀምረው ሀበሻቪው ዘንድሮ ለሶስተኛ ጊዜ 3 ኢትዮጵያዊ ፊልሞችን ለእይታ በማቅረብና ከፊልሞቹ አዘጋጆች ጋር በሚደረግ የጥያቄና መልስ ፕሮግራም ኢትዮጵያዊ ተመልካቹን በትዝታ ወደ ሀገር ቤት ለመመለስ የውጭ ዜጎቹን ደግሞ ስለ ኢትዮጵያ ለመንገር መዘጋጀቱን ዳይሬክተሯ ትዕግስት ነግረውኛል።
ሶስት ፊልም ይዘን መተናል ለለንደን ላሉት እንግዶች። ስሜት አለ፣ ሂሩት አባቷ ማን ነው አለ፣ ከዛ በኋላ ደግሞ ሬስ ፈላጊ አለ ማለት ነው። የተለያየ ጆንራ ይዘን ስለመጣን ሁሉም ሰው ተጋብዞ ሄዶ እንዲያየ እንላለን።
ኢትዮጵያውያን ፊልሞችን በክፍያ በማሳየት ስራውን የጀመረው ሀበሻቪው በአሁኑ ጊዜ ተደራሽነት አድማሱን በማስፋት ፊልሞችን ከሀገር ውጭ እየወሰዱ የማስተዋወቅ ስራን እንደሚሰራም ዳይሬክተሯ ከአሜሪካ ድምጽ ጋር ባደረጉት ቆይታ ጠቁመዋል።
የኛ ኢንዱስትሪ ያደገ ባለበት ሰዓት ብዙ ታሪኮችና ብዙ ኦሪጅናል የሆኑ ነገሮችን ይዘን ስንነሳ በዓለም እስካሁን ድረስ በደንብ የታወቀ የለንም በየገመታለው አልታወቀንም በፊልም ኢንዱስትሪው። ለምሳሌ ናይጄሪያ ወይ ህንድን ብናይ፣ አሁን ደግሞ ሳውዝ አፍሪካ ብናይ የነሱ ኢንዱስትሪ በጣም ያደገ ነው። እኔ እንግዲህ መገመተው ምንድነው ህዝቦቻቸው ሄደው ፊልሙን በደንብ አግባ ያሉ ሰፖርት ያደርጋሉ። አንድ ሁለተኛ ደግሞ በውጭ ሀገር ፌስቲቫል ላይ በየቦታው እየወሰዱ ያስተዋውቃሉ። ይሄ ማለት የሀገራቸው ሰው ብቻ ሳይሆን ውጭ ሀገር ያለውም ሰው ማንኛውም አይነት ዜጋ አይቶ ሊገነዘብ ይችላል ማለት ነው። ይሄ ነው እንግዲህ አንዱ ብዬ የምገምተው። የእኛም አላማ ስንጀምር እንዴ ለምንድን ነው ጥሩ የኢትዮጵያ ፊልም እያለ ታሪካችን ጥሩ የሆነ ቋንቋችን ዩኒክ የሆነ ከዛ ደግሞ ምንድን ነው የምንጨምረው? ሰብታይትል ነው እንግዲህ ሌላው ሰው እንዲያነበው እንዲገነዘበው ለምን አናረግም ብለን ተነሳሳን። ቅድም እንዳልኩት የእኛ ስራ የተጀመረው በስትሪሚንግ ፕላትፎርም ነበረ። አሁን ደግሞ ወደዚህ ኢትዮጵያን ፊልሞች ወስዶ ውጭ ሀገር ማስተዋወቁ ላይም ገብተናል። ይሄ ካምፓኒያችን የኮርፖሬት ሪስፖንሲቢሊቲ አድርገን የያዝ ነው።
አንድ ፊልም ሰሪ በምታዘጋጁት የኢትዮጵያ ፊልም ሳምንት እንዲሁም በማሰራጫችሁ ላይ እድል እንዲያገኝ መስፈርቱ ምንድን ነው? የፊልም ሳምንቱ አላማስ ለሚለው ጥያቄም ሲመልሱ
አንደኛ ታሪኩ ኦሪጂናል መሆን አለበት እላለሁኝ፣ ሁለተኛ በጥሩ አቋም የተሰራ፣ ከዛ ደግሞ ሁላችንም አንድ ቋንቋ ብቻ ስለማንነጋገር ሰብታይትል ቢኖረው ጥሩ ነው። ይሄ ማለት ደግሞ የተለያየ ሰው ላይ ይደርሳል በማለት እነኚህ ናቸው እንግዲህ እንደ ክራይቴሪያ አድርገን የምንይዘው። እንግዲህ ያው የፊልም ዊክ ብለን ስንጀምርም አላማውም የነበረው አሁንም ቢሆን የኢትዮጵያዊ ሰው ፊልም ከኢትዮጵያ ወጥቶ ሲኒማ ቤት ገብቶ መታየቱ አንደኛ ገጹን በደንብ ያስተካክላል፣ ለፊልም ሰሮችን መድረክ ይከፍትላቸዋል። ከዚህ በፊትም ከኛ ጋር የሰሩት ሰዎች ሌላ ሌላ ቦታ እየሰሩ ስለሆነ ፐብሊሲቲ ብቻ ሳይሆን ስራቸው ተደንቆ ይታይላቸዋል በማለት ነው። ሲኒማ ቤት እንደ ማንም ውጭ ሀገር ያለው ፊልም ፖስተራቸው ተሰቅሎ ሰው አይቶ የሚያውቅ ብቻ ኢትዮጵያ ብቻ ሳይሆን የሚያውቅ ብቻ ሳይሆን ሌላው ሰው የሚያልፍ ውስጡ እንደ የኢትዮጵያ ፊልም እዚህ ያለ እንዴት ትገብችል ብሎ ያን እድል ለመክፈት ብለን ነው። ከቻለን ተዋናኞቹን ወይ ደግሞ ጸሐፊዎቹንም አብሮ ለማምጣትና እዚህ ወይንም እዚህ ቢሆን ሌላ ቦታ አሁን ወደፊትም እያሰብን ስለሆነ እዛ ላይ እንዲገኙና እንዲታይ እንዲተዋወቁ ለእነሱም ደግሞ ሁለተኛና ሶስተኛ ፊልም ላይ ጥሩ ደረጃ እንዲያደርሳቸው በማለት እሱን እናደርጋለን ማለት ነው።
በቀዳሚ ዝግጅቱ 1፣ በሁለተኛው 4፣ እንዲሁም በአሁኑ በሶስተኛው ዝግጅቱ 3 ፊልሞችን ለእይታ የሚያበቃው የኢትዮጵያ የፊልም ሳምንት በየዓመቱ በመስከረምና ጥቅምት ወራት ላይ የሚካሄድ ሲሆን ኢትዮጵያውያን ፊልም ሰሪዎች ስራዎቻቸውን ለዓለም አቀፍ መድረክ እንዲያበቁ ከማገዙም በላይ ለባለሙያዎች ፈርጀ ብዙ እድሎችን በመፍጠር የሀገሪቱን የፊልም ኢንዱስትሪ እንደሚያነቃቃ ይታመናል። በዝግጅቱ ላይ የአዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውን ጨምሮ የአዲስ አበባ ሲኒማ አስተዳደር ባለሙያዎችና ለእይታ በሚቀርቡት ፊልሞች ላይ ከተጫወቱት ተዋናዮች መካከል የተወሰኑት እንደሚገኙ ለማወቅ ተችሏል። ለአሜሪካ ድምጽ አስተዋይ መለሰ ከለንደን።
ጋቢና መዝናኛ ከአሜሪካ ድምፅ እየተደመጠ ነው። በመቀጠል ቆየት ካሉ ነገር ግን ዘመን ከማይሽራቸው ዜማዎች አንዱ እናሰማችኋል። በአውሮፓውያኑ አቆጣጠር በ1971 የወጣ ሙዚቃ ነው። በኢትዮጵያ አቆጣጠር 1963 ዓ ም ገደማ ተጫዋቾቹ ዘ ችላይትስ የተሰኙት የሙዚቃ ቡድን አባላት ናቸው። ቺካጎና ሃይላይትስ የሚሉ ቃላትን በመገጣጠም የተሰራ ቃል ነው መጠሪያቸው። የቺካጎ እንቁዎች ወደሚለው ይጠጋል ትርጓሜው። የዘመኑን ወጣት ልብ ካቀለጡባቸው ስራዎች መካከል አንዱ Have You Seen Her ይላል። አይታችኋታል ወይ እንደማለት ነው። በጥቂቱ ሰምተን እንመለስ።
But for me, just another day. They all gather around me. They seem to know my name. We laugh, tell a few jokes, but it still doesn't ease my pain. I know I can't hide from a memory, though day after day I've tried. I keep saying she'll be back, but today again I've lied.
Oh, I see her face everywhere I go, on the street and even at the picture show. Have you seen her? Tell me, have you seen her? Oh, I hear her voice as the cold winds blow, in the sweet music on the radio. Have you seen her? Tell me, have you seen her?
ጋቢና መዝናኛ ይቀጥላል። አብራችሁን ስላላችሁ በጣም ደስ ብሎናል። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምፅ ምህንድስና አብረናችኋለን። ታላቁ የአፍሪካ ሩጫ በየዓመቱ በሰሜን አሜሪካ የሚደረግ የአምስት ኪሎ ሜትር የጎዳና ሩጫ ነው። ዲኤምቪ ተብሎ በሚጠራው የዋሽንግተን ዲሲ ከተማን የሜሪላንድና የቨርጂኒያ ግዛቶችን በሚያካልለው ቀጠና የሚኖሩ ትውልድ አፍሪካውያንን በስፖርታዊ ወንድማማችነት ለማቆራኘት ያለመው ስፖርታዊ ክንውን በዛሬው ዕለት ተካሂዷል። ትናንት በዋዜማው ስለ ውድድሩ ዓላማና ከውድድሩ ጋር ተያይዘው ስለሚቀርቡ ሌሎች መርሃ ግብሮች ለማወቅ የታላቁ የአፍሪካ ሩጫ ወይም ግራንድ አፍሪካን ረን መስራችና የኖቫ ኮኔክሽን ኃላፊ የሆኑትን ዶክተር ጋሻው አብዛን በስልክ አግኝተናቸው አነጋግረናቸው ነበረ። ከዚያ ቆይታችን መካከል የተወሰነውን ቀንጭበን ሰምተን እንመለስ። ዶክተር ጋሻው፣ ጥቂት ዓመታትን ወደ ኋላ ልውሰድህ። ግራንድ አፍሪካን ረን ወይም ታላቁ የአፍሪካ ሩጫን ለመመስረት ምክንያት የሆኑ ጉዳዮች ምን ነበሩ? በዚህ ክንውን ውስጥ ደምቀው እንዲቀርቡ ወይም እንዲሳኩ የተፈለጉ ግቦች ምን ነበሩ በወቅቱ?
አመሰግናለሁ ስለጋበዝከኝ ሀብታሙ። መጀመሪያም የነበረው አሁንም ወደፊትም የምንቀጥላቸው ሶስት ዓላማዎችን ይዘን ነው የምንቀሳቀሰው። የመጀመሪያው የስፖርቱን የሩጫን ሀገራችን ብሔራዊ እሴት የሆነውን ተጠቅመን ወገኖቻችንን በሰሜን አሜሪካ የሚገኙ ኢትዮጵያውያን አፍሪካውያኖችን ማገናኘት ነው የመጀመሪያው። ሁለተኛ ግን በዚህ ሀገር ለረጅም ዓመታት የኖሩ ወገኖቻችንን ብሎም ደግሞ ሕጻናትን የበለጠ ወደ ባህላቸው ማቅረብ ነው። ሶስተኛው ደግሞ በማህበረሰባችን ዘንድ ከፍተኛ አስተዋጽኦ ያበረከቱ በተለያየ መስክ በስፖርቱም፣ በአርት፣ በስነገር፣ በኪነ ጥበቡ እና እንዲሁም በስራ ፈጠራ ዙሪያ የራሳቸውን አስተዋጽኦ ያበረከቱ ሰዎችን የምናስብበት፣ የምንዘክርበት፣ የምናወድስበት ዝግጅት ነው የሚሆነው ሩጫ። ከዛ በንጋታው ሽልማት ዝግጅት አለን። ለሁለተኛው ጥያቄ መልስህ አብሮነት መሻል ነው ቤርስ ቱጌዘር የሚል ነው መርሆ ይዘን የምንቀሰቅሰው አብታሉ።
መልካም። እንግዲህ የዘንድሮው የታላቁ አፍሪካ ሩጫ ወይም ግራንድ አፍሪካን ረን በነገው ዕለት ይከናውናል ተብሎ ይታሰባል። ይሄ የሩጫ ክንውን ከስፖርታዊ ይዘቱ ወይም ግቡ በተሻገረ መንገድ እንግዲህ ሌሎች ግቦች እንዳሉት ቀደም ብለህም ጠቅሰህልናል። በነገው ዕለት በሚኖረው ዝግጅት ውስጥ የሚካተቱ መርሃ ግብሮች ምንድን ናቸው ከሚለውን ጀምር።
መልካም። እንግዲህ አንዱ አላማችን እዚህ ሀገር ተወልዶ ያደጉ ምናልባት ከባላቸው ጋር ወደ ኢትዮጵያ ሄደው ኤክስፒሪየንስ ልምዱን ማግኘት ያልቻሉም ወይም ደግሞ እዚህ ሀገር ብዙ ጊዜ የቆዩ ወገኖቻችንን ከባላቸው ጋር ለማስተዋወቅ የባህላዊ ውዝዋዜዎች ይኖሩናል። የተለያዩ ደግሞ ባህላዊ ቁሳቁሶችን የሚያቀርቡ ቬንደርስ የምንላቸው ወይም ደግሞ አገልግሎት አቅራቢዎች የንግድ ድርጅቶች ምርቶቻቸውን የሚያስተዋውቁበት መድረክ ይኖራል። ከዛም ባሻገር ደግሞ ሀገራችን እውቅታ አትሌቶች ምክትል ኮሚሽነር ደራርቱ ቱሉ፣ ቀነኒሳ በቀለ፣ ሚገር ወልዴ፣ ባጅማ ሮባ አራት ኦሎምፒያኖች ናቸው፣ ቁጥሬ ዱለቻን የመሳሰሉ አትሌቶች ይገኛሉ። እና መርሃ ግብሩ ጠዋት 9 AM በዚህ ሀገር ጠዋት 3 ሰዓት የምንለው በሀገር ቤት ይጀምራል። የህጻናት ውድድር አለ መጀመሪያ፣ ቀጥሎ ደግሞ ጤንሳ ከስር ላይ የአዋቂዎች ውድድር ወዲያውኑ ይቀጥላል። አምባሳደር ስለሺ የአሌክሳንድሪያ ሜየር በቦታው ላይ ይገኛል። እንዲሁም ደግሞ የረኛዬ ተከታታይ የቴሌቪዥን ድራማ አባላት በሙሉ ዛሬ ጠዋት ይገባሉ። የተወሰኑት ትናንት ከትናንት ወዲያ ገብተዋል። እና መርሃ ግብሩ ጠዋት 9:10 ላይ ተጀምሮ በ11:30 ወይም ደግሞ አገር ቤት 5:30 በሚለው ላይ ይጠናቀቃል። አታመ
መልካም። እንግዲህ ከዚህ ውድድር ማግስት ደግሞ ኢምፓክት አዋርድ የተሰኙ በተለያዩ ዘርፎች ተጽዕኖ ፈጣሪ የሆኑ ኢትዮጵያንና አፍሪካውያን የሚሸለሙበት ዝግጅት እንዳለም ሰምተናል። የዘንድሮ ተሸላሚዎች እነማን ናቸው?
ሀብታሙ፣ እንደምታውቀው ከዚህ በፊትም እንደምናደርገው በቀኑ ነው ኦፊሻሊ አናውንስ የምናደርገው። እሱን እስከ እሁድ ነው የምናቆየው። ነገር ግን ጠቆም ማድረግ በሶስት መስኮች ነው ሽልማቱ የምናደርገው። በስፖርት ለተለያዩ የአፍሪካ ወጣቶች ሆነ በዓለም ላይ የሚኖሩ ወጣቶች በተነሳሽነት አስተዋጽኦ ያበረከቱ፣ እንዲሁም ደግሞ በኪነ ጥበቡ ቅድም ጠቆም እንዳረኩት እና ሶስተኛ ደግሞ በስራ ፈጠራ በዚህ አካባቢ የሚሆን በሰሜን አሜሪካ የኛ ወገኖችን የሚረዱ እንደምታውቀው የመጀመሪያው ላይ አርቲስት ቴድሮስ አፍሮ፣ ደራርቱ ቱሉ፣ ሚስተር ማርክ ገልፈንድ እንግዲህ በኪነ ጥበቡ፣ በስፖርቱ፣ በስራ ፈጠራ መሆኑ ነው። አምና ደግሞ ጥሩነሽ ዲባባ፣ ኤኮን እና አቶ በረከት ወልዱ ማለት በስፖርቱ፣ በኪነ ጥበቡ እና በስራ ፈጠራ ተሸልመዋል። በዘንድሮም ጭምጭምታው ሊሰማ ይችላል። ነገር ግን እሁድ ዕለት ነው ኦፊሻሊ አናውንስ የምናደርገው፣ በይፋ አናውንስ የምናደርገው። ሀብታሙ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስ ነው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። ዛሬ የምንሰነባበተው አሁንም ድረስ ቲክቶክን በመሰሉ አውታሮች ላይ ወጣቶች መልሰው ከሚያቀነቅኗቸው ነገር ግን ቆየት ካሉ ሙዚቃዎች መካከል አንዱን በመጋበዝ ነው። ተጫዋቹ ሻምበል በላይነህ ነው። የሙዚቃው ርዕስ ደግሞ የወሎ ልጅ። መልካም ሳምንት ይሁንላችሁ።
ካባይ ዳርን ቆይሎሚ ከወሎ ልጅ ከዳክሚ የለም የሚለኝ ማነው ካለማላም ካባይ ዳርን ቆይሎሚ ከወሎ ልጅ ከዳክሚ የለም የሚለኝ ማነው ካለማላም ካባይ ዳርን ቆይሎሚ ከወሎ ልጅ ከዳክሚ የለም የሚለኝ ማነው ካለማላም ካባይ ዳርን ቆይሎሚ ከወሎ ልጅ ከዳክሚ Aha, Razamadiya, darin koi no me ka walla le chek dak me yalla me yami lang ma ka mala me